የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 22 2015 ዓመተ ምህረት ዝግጅታችን ጀመረ። በአንጻራዊ ሰላም በሰነበቱ የአማራ ክልል ከተሞች ዳግም ግጭት መቀስቀሱን የክልሉ ነዋሪዎች ተናገሩ።
ከአስር ሰዓት በኋላ አካባቢ ነው የጀመረው። እስከ ምሽት አንድ ሰዓት አካባቢ ውጊያ ነበረ።
እኛ ጋር የመጣው ሶስት ሰው ብቻ ነው። ቀላል ይችላል። ዛሬ ስልክ ስለሳለ መረጃ የለኝም።
በግጭቱ መቀስቀስ ዙሪያ ካነጋገርናቸው ነዋሪዎች መካከል አንዱን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ከጋሞ ዞን አርባ ምንጭ ዙሪያ ወረዳ ግጭት ጋር በተያያዘ ሰዎች ታሰሩና ሌሎች የሀገር ውስጥና የውጭ ዘገባዎችም በምሽቱ ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ደረጀ ደስታ ለዜናው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና ያለን ዜናው ወደ ደረጀ።
በድጋሚ እንደምናመሻችሁ አድማጮች፣ አሁን የዕለቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በዛሬው ዜናዎቻችን ግብጽ፣ ኢትዮጵያና ሱዳን በህዳሴ ግድብ ላይ ድርድራቸውን ቀጥለዋል፣ በግሪክ ፍልሰተኞችን ያሳፈሩ ጀልባዎች ተገልብጠው ሰዎች መሞታቸው፣ በኒጀር የፈረንሳይ አምባሳደር እጣና የሚሉትና ሌሎችን ይዘናል። አሁን ወደ ዝርዝሩ እናልፋለን። ግብጽ፣ ኢትዮጵያና ሱዳን በህዳሴ ግድብ ላይ ድርድራቸውን ቀጥለዋል። ግብጽ፣ ኢትዮጵያና ሱዳን ተቋርጦ የነበረውን ኢትዮጵያ እየገነባች ባለችው የህዳሴ ግድብ ላይ የሚያደርጉትን ድርድር ትናንት ካይሮ ላይ እንደገና መቀጠላቸውን ባለስልጣናትን ጠቅሶ አሶሲየትድ ፕሬስ ዘግቧል። እንግዱ ወልዴ ዝርዝር አለው።
ድርድሩ የቀጠለው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የግብጹ ጠቅላይ ሚኒስትር አብደል ፈታህ አልሲሲ በኢትዮጵያ የተነገነባ ባለው የህዳሴ ግድብ ጉዳይ በአራት ወራት ውስጥ ስምምነት ላይ እንደሚደርሱ ባለፈው ወር ማስታወቃቸውን ተከትሎ ነው። 4.6 ቢሊዮን ዶላር የሚፈጀው ግድብ ፍላጎቷን ከግምት ውስጥ የማያስገባ ከሆነ የናይልን ወንዝ ለግብርናና 100 ሚሊዮን ለሚሆን ህዝቧ የውሃ ፍጆታ የምትጠቀመው ግብጽ ትልቅ ስጋት እንደሚሆንባት ስትገልጽ ቆይታለች። የግብጽ የመስኖ ሚኒስትር ሃኒ ስዌላም ንግግሩ መጀመሩን አብስረው የግድቡን አጠቃቀምና የውሃ አሞላል በተመለከተ ግብጽ ህጋዊ አስገዳጅ ስምምነት እንዲደረግ እንደምትሻ አስታውቀዋል። በርካታ ቴክኒካዊና ህጋዊ መፍትሄዎች አለ ያሉት ሚኒስትሩ በተናገሩት ላይ ዝርዝር መረጃ ከመስጠት ተቆጥበዋል። ስምምነት ከመፈጸሙ በፊት ኢትዮጵያ ግድቡን በመሙላቷ በካይሮና በአዲስ አበባ መካከል ውጥረት ሰፍኖ ቆይቷል። ለተከታታይ ዓመታት ድርቅ የሚከሰት ከሆነ ኢትዮጵያ ምን ያህል ውሃ ትለቃለች? እንዲሁም ወደፊት ሊከሰቱ የሚችሉ ጭቅጭቆችን ሶስቱ ሀገራት እንዴት መፍትሄ ሊሰጡት ይችላሉ የሚሉት ካልተመለሱት ጥያቄዎች ውስጥ ይገኙበታል። ኢትዮጵያ አስገዳጅ ስምምነትን እንደማትቀበል በፕሮጀክቱ መጨረሻ ማስታወቋን የሮይተርስ ዘገባ አስታውሷል። አብዛኛው የሀገሪቱ ህዝብ የኤሌክትሪክ ኃይል ተጠቃሚ ባለመሆኑ ግድቡ አስፈላጊ እንደሆነ ኢትዮጵያ ስትገልጽ ቆይታለች። ሱዳን በበኩሏ ጎርፍ እንዳይከሰት ለማድረግና ኃይል አመንጭ ግድቦቿን ለመከላከል በሚል በግድቡ አጠቃቀም ላይ ኢትዮጵያ መረጃዎችን እንድታጋራና እንድትተባበር ትጠይቃለች። የህዳሴው ግድብ የሚገኘው ከሱዳን ድንበር 10 ኪሎ ሜትር ርቀት ላይ ነው። ጥቁር አባይና ነጭ አባይ ካርቱም ላይ ተገናኝተው ውሃው በግብጽ አድርጎ ሜዲትራኒያን ባህር ይቀላቀላል። ከውሃው 85% የሚሆነው የሚነሳው ከኢትዮጵያ ነው።
የሱዳን ጦር ሰራዊት መሪ ጀነራል አብደል ፈታህ ቡርሃን እሳቸው በሚመሩት ጦርና ተንቀናቃኛቸው ኮሎኔል መሐመድ ሐምዳን ደጋሎ በሚመሩት የፈጥኖ ደራሽ ኃይሎች መካከል ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ ትናንት እሁድ ፖርት ሱዳንን ጎብኝተዋል። ቡራን ካርቱምን በመልቀቅ ፖርት ሱዳን ከመድረሳቸው በፊት የሰሜን አባይ ክፍለ ግዛትን መጎብኘታቸው ተመልክቷል። ጀነራሉ ፖርት ሱዳን እንደደረሱ የልዕልና ምክር ቤቱ ምክትል ፕሬዝዳንት ማሊክ አጋር አቀባበል ካደረጉላቸው ባለስልጣናት መካከል እንደነበሩ ተገልጿል። ጉብኝቱን አስመልክቶ በአገር ውስጥ መገናኛ ብዙሃን የተሰራጨው የቪዲዮ ምስል ቡራን በአገሪቱ ወታደራዊ መኮንኖች አቀባበል የተደረገላቸው መሆኑን አሳይቷል። በጦርነቱ እስካሁን ከ3.4 ሚሊዮን በላይ ሰዎች ለመፈናቀል መገደዳቸውን የተባበሩት መንግስታት ድርጅት የፍልሰተኞች ድርጅት አስታውቋል። የዚምባብዌ ፕሬዝዳንት ኤመርሰን ምንጋጓን ወደ ስልጣን የሚመለሰውን የዚምባብዌ ምርጫ መጠናቀቅ ተከትሎ የፕሬዝዳንታዊ ምርጫውን ውጤት ተገቢነት በመቃወም የሚደረግ እንቅስቃሴ ሁሉ ሰላማዊና ግልጽ መፍትሄ የሚያመጣ መሆን አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አሳሰቡ። ዓለም አቀፍ ታዛቢዎች ምርጫው በፍራሃትና ማስፈራራት አውድ ውስጥ የተካሄደ መሆኑን ተናግረዋል። የምርጫው ውጤት ከተጠበቀው 2 ቀናት ቀደም ብሎ ቅዳሜ ምሽት ይፋ ሆኗል። የዚምባብዌ ምርጫ ኮሚሽን ውጤት እንደሚያሳየው ምናንጋዋ 52.6% ድምጽ በማግኘት በድጋሚ ተመርጠዋል። የተቃዋሚ መሪ ኔልሰን ቻሚሳ የምርጫው ውጤት በጥድፊያ የተሰበሰበ ነው ብለዋል። ቻሚሳ በቀድሞው የትዊተር በአሁኑ ኤክስ ላይ ስለምርጫው ውጤት በሰጡት የመጀመሪያ ህዝባዊ ምላሽ የዚምባብዌ ህዝብ ድምጽህን ሰርቀውታል፣ ተስፋህን ግን ፈጽሞ አይሰርቁትም ያሉ ሲሆን ይህ ትልቅና ግልጽ ማጭበርበር ነው ብለዋል። በአዲሶቹ የኒጀር መሪዎች ሀገር ለቀው እንዲወጡ የታዘዙት የፈረንሳይ አምባሳደር ሀገር ለቀው ስለመውጣታቸው ግልጽ አለመሆኑ ተነገረ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ግን አምባሳደሩ በኒጀር እንደሚቆዩ ዛሬ ሰኞ መናገራቸው ተመልክቷል። ባለፈው አርብ የኒጀር የውጭ ጉዳይ ሚኒስተር ባወጣው መግለጫ አምባሳደር ሲልቫን ኢቴ ሀገር ለቀው ለመውጣት ያላቸው ጊዜ 48 ሰዓታት መሆኑን አስታውቆ እንደነበር ተመልክቷል። ተዛዙ የተሰጠው አምባሳደር ኢቴ ፕሬዝዳንት መሐመድ ባዙምን ከስልጣን ካስወገዱ ወታደራዊ መሪዎች ጋር ተገናኝተው ለመነጋገር ፍቃደኛ ባለመሆናቸው መሆኑን ተገልጿል። ኒጀር የቀድሞ ፈረንሳይ ቅኝ ግዛት ስትሆን ፈረንሳይ እስካሁን በአገሪቱ የተሰማሩ 1500 ወታደሮች አሏት። ባለፈው እሁድ በሺዎች የሚቆጠሩ የኒጀር ዜጎች በአገሪቱ ዋና ከተማ ኒያሚ ወደ ጎዳናዎች በመውጣት ባዙምን ላስወገዱት ወታደራዊ መሪዎች ያላቸውን ድጋፍ ገልጸዋል። ፈረንሳይ ለአዲሶቹ የኒጀር መሪዎች እውቅና ያልሰጠች ሲሆን በኒጀር ብቸኛው ህጋዊ ባለስልጣን የባዙም መንግስት ሆኖ ይቆያል ብላለች። ባዙም ወደ ስልጣናቸው እንዲመለሱ ከጠየቀው የምዕራብ አፍሪካው የኢኮኖሚ ህብረት ኤካዋስ ጋርም ፈረንሳይ እንደምትስማማ አስታውቃለች። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፍልሰተኞችን አሳፍረው ከቱርክ የባህር ዳርቻ ወደ ግሪክ ደሴቶች ሲያመሩ የነበሩ 2 ጀልባዎች በመስጠማቸው በውስጡ የነበሩ 4 ህጻናትን ጨምሮ 5 ፍልሰተኞች መሞታቸው ተነገረ። የግሪክ ባለስልጣናት እንደተናገሩት በግሪክ ደሴት ሌስቦስ አቅራቢያ መስጠማቸው በተገመተው ጀልባዎች ውስጥ የነበሩ ሌሎች 18 ፍልሰተኞችን ማዳን ተችሏል። የመንግስት ቃል አቀባይ ፓቭሎስ ማሪናኪስ በአደጋው የ8 ዓመት ታዳጊ ወንድ ህፃን፣ የ14 እና የ8 ዓመት እንዲሁም የ11 ወር ህፃን ሴት ልጅ መሞታቸውን ተናግረዋል። ዛሬ ሰኞ ማለዳው ላይ ከሳሞስ የኤጂያን ደሴት ወጣ ብሎ የባህር ጠረፍ ጠባቂ ጀልባ 37 ሰዎችን ያሳፈረ ጀልባ መመልከቱ ተገልጿል። ባለስልጣናቱ እንደተናገሩት የነፍስ አድን ስራው የተጀመረው ይህን የጥበቃ ጀልባ የተመለከቱ ፍልሰተኞች ወደ ውሃ ውስጥ እየዘለሉ መግባታቸው ከታወቀ በኋላ ነው። በአደጋው አንድ ሴት ፍልሰተኛ ስትሞት የባህር ዳርቻ ጠባቂዎች በሳምንቱ መጨረሻ በምስራቅ ኤጂኒያ ደሴቶች በርካቶችን ማዳናቸው ተነግረዋል። ባለፉት ወራት ውስጥ ወደ አካባቢው የሚመጡ ያዳዲስ ፍልሰተኞች ቁጥር እየጨመረ መምጣቱም ተመልክቷል። ባሳለፍነው ሳምንት የመጨረሻ የጣሊያን ደቡባዊ ግዛት በሆነችው ላምፔዶዋን ደሴት ከ4200 በላይ ፍልሰተኞች መድረሳቸውን የአካባቢው ፖሊስ አዛዥ ኢማኑኤል ሪሳፊሮ ለሮይተርስ ተናገሩ። ጣሊያን ከሰሜን አፍሪካና የባልካን አገሮች የሚመጡ ስደተኞችን ለማስተናገድ እየታገለች ሲሆን የአገሪቱ ቀይ መስቀል የፍልሰተኞችን ቀውስ አስመልክቶ ተጨማሪ ዓለም አቀፍ ጥረቶች እንዲደረጉ ጥሪ አቅርቧል። ከስሎቬኒያ ድንበር አቅራቢያ የምትገኘው የጣሊያኒቷ ትራይሴቴ ከተማ ከንቲባ ሮቤርቶ ዲፒያዛ ታይቶ በማይታወቅ ሁኔታ በየቀኑ እየጨመረ ስለመጣው የፍልሰተኞች ቁጥር ያላቸውን ስጋት ገልጸዋል። እንደ አውሮፓ አቆጣጠር ከ1990ዎቹ ጀምሮ ከስደተኞች ጋር የተያያዙ ችግሮች ላይ ሰሰራ ቆይቻለሁ እንዲህ ያለውን ግን አይቻላውቅም ያሉት ከንቲባው ከተማው ድንገተኛ አደጋ ላይ ናት ብለዋል። ጣሊያን በአመት ውስጥ ከ107500 በላይ የባህር ስደተኞችን አስተናግዳለች። ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር 53000 ብልጫ ማሳየቱ ተመልክቷል። የጣሊያን ቀይ መስቀል ፕሬዝዳንት ሮዛሪዮ ቫልስትሮ ጣሊያን ብቻ ሳይሆን መላ አውሮፓና ዓለም አቀፉ ማህበረሰብ ለቀውሱ ውጤታማ ምላሽ በመስጠት እጅ እንዳይሰጥ አሳስበዋል። በመጨረሻም በዓለም አቀፍ የጠፈር ምርምር ጣቢያ ሲደርሱ በስፍራው በነበሩ የጠፈር ተመራማሪዎች ትናንት እሁድ አቀባበል የተደረገላቸው አዳዲስ የጠፈር ባለሙያዎች አዲስ ትብብርና ህብረት እንደሚያስፈልግ አሳሰቡ። ከአራት የተለያዩ አገራት የመጡት አራቱ ሳይንቲስቶች የተመራማሪዎችን አካላዊና የመኝታ ሁኔታ የሚያጠኑ ሲሆን ከጠፈር መንከራኩር ውስጥ ክፍል የማይክሮብ ናሙናዎችን በመውሰድ ሳይንሳዊ ምርምሮችን ለማካሄድ ዝግጁ ናቸው ሲል ናሳ አስታውቋል። የረጅም ጊዜ በረራን በመጠባበቅ ላይ መሆናቸውን የገለጹት የሩሲያው ተመራማሪ ኮንስታንቲን ቦሪሶቭ እዚህ በመሆኔ በጣም ጓጉቻለሁ ብለዋል። እነዚህ ሰዎች በቀላሉ ሲንሳፈፉ የማየት ስሜትን ለመግለጽ በጣም ከባድ ነው፣ በጣም ተደስቻለሁ ያሉት ቦሪሶቭ በአንድነት ተባብሮ መስራት ምን ያህል አስፈልጊ እንደሆነ በድጋሚ ለመጠቆም እፈልጋለሁ ብለዋል። ይህ ዓለም አቀፍ የጠፈር ጣቢያ እኛው ዓለም አቀፍ የስፔስ ኤክስ በረራዎች ነን ያሉ ሲሆን አሁን እዚህ አምስት አገር ዜጎች ታያለ፣ ሁላችንም አብረን ለመስራት በጉጉት እየጠበቅን ነው። የISS 69 እና ISS 70 የጠፈር ጉዞዎችን እንቀጥላለን ብለዋል። የISS 7 ጠፈርተኞች ቡድንን የተቀላቀሉት አዳዲሶቹ ጠፈርተኞች የናሳ ጠፈርተኛው ጃስሚን ሞግቤሊ፣ የአውሮፓው ጠፈርተኛ አንድሪያስ ሞገንሰን፣ የጃፓን የጠፈር ተመራማሪ ሳቶሺ ፉሩካዋ እና የሮስኮስ ሞስ ተመራማሪ ኮንስታንቲን ቦሪሶቭን መሆናቸው ተገልጿል። ድራጎን የተሰኘችውን የጠፈር መንከራኩርና ተመራማሪዎቿ ስፔስ ኤክስ ፋልኮን 9 ከተባለው ሮኬት ከፍሎሪዳ የተወነጨፉ ባለፈው ቅዳሜ መሆኑን ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀን ለዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ነሐሴ 22 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews እና በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድታመሹ እጋብዛለሁ። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። ሰሞኑን አንጻራዊ መረጋጋት ይታይባቸው በነበሩ አንዳንድ የአማራ ክልል ከተሞች በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው የትጥቅ ግጭት እንደገና መቀስቀሱን ነዋሪዎች ተናገሩ። የአስቸኳይ ጊዜ ጠቅላይ መምሪያ እዝ ሰሞኑን ባወጣው መግለጫ በክልሉ አንጻራዊ ሰላም እንደሰፈነ አስታውቆ ነበር። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮም ሰሞኑን ባወጣው መግለጫ የአማራ ክልል ለሳምንታት ከዘለቀና በተላላክ ከተሞች ጭምር ከተካሄደ ግጭት በኋላ ወደ መረጋጋት እንደተመለሰ መጥቀሱ ይታወሳል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በተለይ በአንዳንድ ዋና ዋና ከተሞች ግጭቶች ዳግም እያገረሹ እንደሆነ ነዋሪዎቹ ተናግረዋል። ምስራቅ ጎጃም ዞን ደብረ ማርቆስ፣ ምዕራብ ጎጃም ዞን በፍኖተ ሰላም እንዲሁም በደቡብ ጎንደር ዞን በደብረ ታቦር ከተሞች ከትናንት በስቲያ ቅዳሜ ጀምሮ የተኩስ ልውውጥ እንደነበረና ቁጥራቸው በውል ያልታወቀ ሲቪሊያን መገደላቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገልጸዋል። ካለፈው ቅዳሜ እስከ ዛሬ ሰኞ ረፋዱ 4 ሰዓት ተኩል ድረስ የከባድ መሳሪያ ድምጽ ሲሰማባት እንዳረፈደ አንድ ለደህንነታቸው ስለሚሰጉ ስማቸው በሚስጥር እንዲያዝ የጠየቁን የደብረ ታቦር ከተማ ነዋሪ ገልጸውልናል። በከተማው ውስጥ የመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ጨበጣ ሲሉ በገለጹት የውጊያ አይነት በከተማው የተኩስ ልውውጥ እንደነበር ተናግረዋል።
ከትላንት በፊት ከሰዓት በኋላ ፋኖ ወደ ከተማው ገባ በሁሉም አቅጣጫ። ቅዳሜ ለት ከሰዓት ያው ወደ መከላከያ ካምፕ አድርጎ የተቀመጠበት ቦታ ነበረ። የደቡብ ጎንደር የሚኒሻ ጽህፈት ቤት ቢሮ ነበረ። ከሱ አካባቢ መከላከያ ሰፍሮበት ስለነበር ወደዛ ነበር አብዛኛው ፋኖ ያመረው። ከዛ በኋላ ያው ውጊያ ተጀመረ እና በዛን ሰዓት ያው ምሽት ላይ አቆመ። ከአስር ሰዓት በኋላ አካባቢ ነው የጀመረው። እስከ ምሽት አንድ ሰዓት አካባቢ ውጊያ ነበረ። ሌሊት ላይ መከላከያ ያንን ቦታ ለቆ ወደ መሀል አደባባዩ የአፄ ቴዎድሮስ ሐውልት ወዳለበት ሸሸ። መከላከያ ከዛ አካባቢ ሆኖ በሁሉም ሶስት አቅጣጫ ፋኖች ወደዛ ወዳለበት ተቃረቡ። እዛ መከላከያ የሚሽከረከር ታንክ ስላለው በዛ በሁሉም አቅጣጫ ውጊያ ትላንትም ዛሬም እስከረፋ ድረስ እዛው ላይ ነበር ከባድ ውጊያ ነው። እዛ መከላከያ ከባህር ዳር ወደ ደብረ ታቦር መግቢያ ያለ ቀበሌ ሰጉር የሚባል ቀበሌ አለ። እዛ አካባቢ ከፍተኛ ቦታ ላይ ሆኖ ትናንትም ከሰዓት ዛሬም ከባድ መሳሪያ ወደ ከተማው ተኩስ ነበረ። በቁጥር ምን ያክል እንደሆነ አላውቅም። ሁለት ቆስለው ወደ ሆስፒታል ሲሄዱ አይቻሉ። ዛሬ አንድ አስክሬን ሲሄድ አይቻሉ። ታንክ የሚሽከረከረው ታንክ የነበረው መሀል ከተማ ላይ ስለነበረ እሱ ነው በብዛቱ ውጊያውም ወደዛን ስለነበረ እሱም ወደ ሶስት አራት አቅጣጫ ይተኩሳል። ከባድ መሳሪያ የሚተኮሰው ወደ መሀል ከተማ ነው። ጨበጣ ውጊያም አለ፣ ከባድ መሳሪያም ትሌለ።
ሌላው አስተያየት ሰጭም በከተማው በነበረው የተኩስ ልውውጥ እንደነበር ተናግረዋል።
ሶስተኛ ቀኑ ነው 19 ሙሉ በሙሉ ከተማ ውስጥ ነው ነበር። በርካታ ሲቪሎችና ንጹሃኖች ተጎድተዋል። በርካታ መኖሪያ ቤቶችና ድርጅቶችም ጉዳት ደርሶባቸዋል።
አንድ በደብረ ታቦር ሆስፒታል የሚሰሩና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁ የሆስፒታል ምንጫችንም ትናንት ሶስት ሰዎች ቆስለው ሆስፒታል እንደገቡ ተናግረዋል።
እኛ ጋር የመጣው ሶስት ሰው ብቻ ነው። ከላይ ስለኛ ዛሬ ስልክ ስላለ መረጃ የለም።
የአማራ ክልል ምክር ቤት ባለፈው አርብ ባካሄደው አስቸኳይ ጉባኤ ለሁለት ዓመታት ያህል ክልሉን የመሩትን ዶክተር ይልቃል ከፋልን ባቀረቡት መልቀቂያ መሰረት ማሰናበቱን አስታውቆ በምትካቸውም አቶ አረጋ ከበደን ርዕሰ መስተዳደር አድርጎ መሾሙ ይታወሳል። ምክር ቤቱ ሹመቱን ያጸደቀው የክልሉን ወቅታዊ የጸጥታ ሁኔታ በሚመለከት ሲመክር ከዋለ በኋላ ነው። ይሁንና ሹመቱ ከጸደቀም በኋላ ዋና ዋና በተባሉ የክልሉ ከተሞች ካለፈው ሳምንት ቅዳሜ ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ እየተካሄደ እንደሆነ ያነጋገርናቸው ነዋሪዎች አረጋግጠውልናል። ስማቸውን እንዳንጠቅስ የጠየቁን አንድ የደብረ ማርቆስ ከተማ ነዋሪ በከተማው ከትናንት በስቲያ ቅዳሜ ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ መካሄዱን ተናግረዋል።
ሶስተኛ ቀኑ ነው ዛሬ። መንግስት ኃይሎችና በፋኖ ከፊሉ በመከላከያ ነው፣ ከፊሉ በፋኖ ቁጥጥር ስር ነው ያለው።
ከተማ ውስጥ ነው የተኩስ ልውውጥ የነበረው?
ከተማ ውስጥ ነው። ተፋጠው ነው ያሉት። አሁን ራሱ የተወሰኑ ኃይሎች አሉ። እግረኛዎች ከተማ ውስጥ እዚህ ቦታ አሉ፣ እዚህ ቦታ አሉ ይባላል። ከፍተኛው ነው ትርትኛ።
ስሜ ቢጠቀስ ለደህንነቴ ያሰጋኛል ያሉ ሌላው የደብረ ማርቆስ ከተማ አስተያየት ሰጪ ላለፉት ሁለት ቀናት የነበረው ተኩስ ዛሬ ጋብ ቢልም በህዝቡ ዘንድ ከፍተኛ ውጥረት አለ ብለዋል።
እኔ ያለሁት አሁን ወደ ከተማው አካባቢ ነኝ፣ ማል ከተማው አካባቢ። ከዛሬዎች ሁለት ቀን ተከታታይ ነበረ ማለት ይቻላል። ዛሬ የተወሰነ መረጋጋት አለ። ምክንያቱም ያሉት የመንግስት ኃይሎችም ወደ ተቋማትና ወደ ቤተክርስቲያናት አካባቢ፣ ወደ ህዝብ የሚያዛባቸው አካባቢ ስለሆኑ ግጭቱን መቀጠል አላስፈላጊ ያለ መፍታት ጥረት እየተደረገ ነው። እስካሁን ዛሬ የተሻለ ጸጥታና ሰላም አለ ማለት ይቻላል።
በአንጻሩ የክልሉ ምክር ቤት አስቸኳይ ጉባኤ በሰላም መጠናቀቁን አስመልክቶ በክልሉ አንጻራዊ ሰላም እንደሰፈነ የአስቸኳይ ጊዜ ጠቅላይ መምሪያ እዙ ከአንድ ቀን በፊት በወጣው መግለጫ አስታውቋል። እዙ ይህን ቢልም ስማቸውን እንዳንጠቅስ የጠየቁን የከተማዋ ነዋሪዎች በበኩላቸው ትናንትም ሆነ ከትላንት ወዲያ በምዕራብ ጎጃም ዞን በፍኖተ ሰላም ከተማ የተኩስ ድምፅ ሲሰማ እንደነበር ነግረውናል።
ፍኖተ ሰላም አሁን ያለችበት ሁኔታ በጣም ከብዷል። በጣም እየተሰቃየን ያለን መከላከያውና ህዝቡ ስብሰባ ተደርጎ ነበር እና ህዝቡ መከላከያው እንዲወጣልን በመጠየቁና ያለውን ነገር ባለመግባባቱ ስብሰባው ተበተነ። ሰውም እየተገደለ ቤት ለቤት እኛ ካለንበት በአይን የታየው እንኳን ሁለት ሰው ተገሏል። ግን እኔ አሁን መናገር የምችለው እኔ ያየሁትና እኔ ማውቀውን ስለሆነ ነው እየተናገርኩኝ ያለው። በኋላ እነዛ ሰዎች ከሞቱ በኋላ እና ሌላ ሰዎችም በዛኛው በኩል ወደ ማዶ ሙቷል ከተባለበት ሰፈር ላይ ሙሉ ለሙሉ ህዝቡ ከተማ ላይ ወጥቶ ጎማና ድንጋይ እያቃጠለ እያነደደ መንገድ ዘግቶ ነው ያመሸ።
የተኩስ ልውውጥ ነበር ተመታን?
አዎ በጣም በኃይለኛ የተኩስ ልውውጥ ነበር። እኛ ተናንተናው ነው የታጠቀው ኃይል ከከተማው ውጭ ነው ያለ። ከከተማው ውጭ ያለ የታጠቀው ኃይል ደግሞ ንውጡና ግጠሙን ይላሉ። እነሱ መከላከያው ከከተማ መውጣት አይፈልግም ግን ትልቅ ከባድ ሞርተር ዲስካና ዙያ 3 እንደሆነ እኛ ካለንበት አካባቢ ዳር ላይ ሲጣል የሚሰማ ትልቅ ከባድ መሳሪያሽ እየተጣሉ መሬት ሁላ እየተንቀጠቀጠ ያለበት ነገር አለ።
በሌላ በኩል በደቡብ ወሎ ዞን መካነ ሰላም ከተማ ትናንት ለግማሽ ሰዓት የቆየ የተኩስ ድምጽ ሲሰማ እንደነበር አንድ የከተማዋ ነዋሪ ለአሜሪካ ድምጽ ተናግረዋል።
ትናንትና ወደ 11 ሰዓት አካባቢ ከባድ መሳሪያ ተኩስ ነበር። በመከላከያ ነው በፋኖ ሰራዊት መከላከያ ነበር። ብዙም አልቆየም ያው ሰላም ወጣል። ያው
የአስቸኳይ ጊዜ ጠቅላይ መምሪያ እዙ የጀመረውን ህግ የማስከበር ስራ በአጭር ጊዜ በማጠናቀቅ ለአዲሱ አመራር ምቹ ሁኔታ ለመፍጠር የሚያደርገውን ጥረት አጠናክሮ እንደሚቀጥል ገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮም ሰሞኑን ባወጣው መግለጫ የአማራ ክልል ለሳምንታት ከዘለቀና በዋና ዋና ከተሞች ጭምር ከተካሄደ ግጭት በኋላ ወደ መረጋጋት እንደተመለሰ መናገሩ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሻራ ቀበሌ ከተፈጠረው ግጭትና ግድያ ጋር በተያያዘ ሰዎች እንደታሰሩ የአካባቢው ነዋሪዎችና ቤተሰቦች ለአሜሪካ ድምጽ ተናገሩ። የሻራን ቀበሌ እንዲያስተዳድሩ የተሾሙ ግለሰቦች ወደ ከተማው እንዳይገቡ በተቃወሙ ነዋሪዎችና በመንግስት የጸጥታ ኃይሎች መካከል በተፈጠረ ግጭት ሰዎች እንደተገደሉና እንደቆሰሉ ከትላንት በስቲያ መዘገባችን ይታወሳል። በሌላ በኩል የጋሞ ዲሞክራሲያዊ ፓርቲ ወይም ጋዴፓ መንግስት ተመጣጣኝ ያልሆነ የኃይል እርምጃ ወስዷል ሲል ክስ አሰምቷል። የጋሞ ዞን መንግስት ኮሙኒኬሽን መምሪያ ምላሽ ለማካተት ያደረግነው ሙከራ ለጊዜው አልተሳካም። ሆኖም መምሪያው የዞኑ የጸጥታ ግብረ ኃይል ጠቅሶ ባወጣው መግለጫ የታጠቀ ኃይል በቁጥጥር ስር ለመዋል ሲባል በተወሰደ እርምጃ የሰው ህይወት እንዳለፈና ንብረትም እንደወደመ ማስታወቁ ይታወሳል። ዮናታን ዘብዲዮስ ዝርዝር አለው።
ከአርባ ምንጭ ከተማ በሰባት ኪሎ ሜትር ርቀት ላይ የምትገኘው ሻራ ቀበሌም አሁን ከምትገኝበት ከአርባ ምንጭ ዙሪያ ወረዳ አስተዳደር ስር ወጣ ከአርባ ምንጭ ከተማ ጋር ትዋሃዳለች የሚለውን ከስድስት ወራት በፊት በአስተዳደሩ የተወሰነውን ውሳኔ በተቃወሙ ነዋሪዎችና ውሳኔውን ለማስፈጸም በሚንቀሳቀሱ የአካባቢ ባለስልጣናት መካከል የተፈጠረው አለመግባባት ተካሮ ወደ ግጭት ማምራቱን ያገኘነው መረጃ ይጠቁማል። ከስድስት ወራት በፊት የአርባ ምንጭ ዙሪያ ወረዳ አስተዳደርና የአርባ ምንጭ ከተማ አስተዳደር ኃላፊዎች በጋራ ተወያይተው የወሰኑት ውሳኔም በሻራ ቀበሌ ነዋሪዎች ተቀባይነት ባያገኝም ሂደቱ ቀጥሎ አካባቢውን የሚያስተዳድሩ 16 ሰዎች ተሹመው ሐሙስ ነሐሴ 18 ቀን 2015 ዓ.ም ወደ ቀበሌዋ መላካቸውን ቪኦኤ በስልክ ያነጋገራቸው የቀበሌዋ ነዋሪዎች ያስረዳሉ። ነገር ግን ነዋሪዎችና የቀበሌ አስተዳደር ምልሻ በአንድ በኩል መፍረሱ የተገለጸው የደቡብ ክልል ልዩ ኃይልና የጋሞ ዞን ፖሊስ የደንብ ልብስ የለበሱ የጸጥታ ኃይሎች ደግሞ በሌላ በኩል ሆነው መታኮሳቸውን ነዋሪዎች ይናገራሉ። በአርባ ምንጭ ዙሪያ ወረዳ የሻራ ቀበሌ ነዋሪ የሆኑት አቶ ብራኑ ቢቆ በዚሁ የተኩስ ልውውጥ አማኑኤል ቢቆ የተባሉ ወንድማቸው መገደላቸውን ተናግሯል።
ምንም ያው ገበሬ ነው። ሙዝ ማሳ ውስጥ ይሰራል እና ትንሽ የሱቅ አስፋልት ጋር ክፍት ሱቋን እየሰራ ነበር። አሁን ከምንም ውስጥ እንትን የለውም። የራሱን ማሳ ይቆጣጠራል፣ ማሳውን ያሰራል፣ ሙዟን ይቆርጣል፣ ይጠቀማል፣ ውሃ ያጠጣል፣ ራሳ እንትን ያደርጋል፣ ያሰራል። ከዛ በተረፈ በትርፍ ሰዓት እየመጣ ሱቋን እየከፈተ ይሰራ ነው እና ትላንትና እና መጀመሪያ ግድያው የተጀመረው እነሱ ላይ ነው። ተኝቶ ያው እንደተኙበት ገቡ፣ እዛው ነው የረሸኗቸው ማለት ነው። አንድ ላይ ተኝቶ
በዚህ ግጭት የተገደሉ ሰዎች ቁጥር 12 የቆሰሉት ደግሞ 15 መድረሳቸውን አንድ ለደህንነታቸው በመስጋት ስማቸው እንዳይጠቀስ ጠየቁ የአርባ ምንጭ ሆስፒታል ባለሙያ ከትላንት በስቲያ ቅዳሜም ለአሜሪካ ድምጽ መናገራቸው ይታወሳል። ሟች ወንድማቸው ከነዚህ ውስጥ አንዱ መሆኑን የተናገሩት አቶ ብርሃኑ ግጭቱን ተከትሎ ቁጥራቸው የበዙ የቀበለው ሰዎች መታሰራቸውን ገልጸዋል።
እሱ ከሞተ ሞቶ እንኳን ሬሳውን ላለማሳየት ከሞቱም አልፎ ተርፎ ሬሳውን አንስተን ብሎ ሬሳውን በራሳቸው በማንቀጫ መኪናው ዘርባ ምንጭ ከተማ ምንም ደቀበሩ አይታውቅም። እኛ ማላየንም ሬሳውን ሰዎች የሚጠጡት ነገር የለም የሚበሉት ነገር የለም ቤት ውስጥ አሉት። እኛ ሙሉ ተበታትነናል። ትላንት እንኳን ወደ 97 ሰው ነው አሁንም ያፈሱ ከተማ ውስጥ እየገቡ ዘመድ ምናምን ያላቸውን ዘመዶች እየገቡ ቤቱን ላይ የሰበሩ ከዛ ከሻራ መጣሰዋል ይላሉ። አሁንም ያፈሱ ያወጡ ያስተረ ያስገባቸው ነው።
ሌላው ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈልጉ የአርባ ምንጭ ዙሪያ ወረዳ የሻራ ቀበሌ ነዋሪ ከግጭቱ ጋር በተያያዘ የተጠረጠሩ ሰዎች መታሰራቸውን ተናግሯል።
እስር ላይ ያሉትን ላይኛው የተነበርሽ በሚባልበት ፖሊስ ጣቢያ ላይ 95 ሰው ነው ትናንት ያየ ነው። ዛሬ ተጨመረ ስንት እንደሆነ አናውቅም። ታች ከተማው ጣቢያ ላይ ደግሞ ወደ 10 ሰው ነው ትናንት ያገኘ ነው። ዛሬ ተጨመረ ስንት እንደሆነ አላውቅም። እነዚህ ይህን ያክል እስር ላይ ናቸው ታፍነው ያሉት ማለት ነው። 105 ነው እስር ቤት ላይ ያለው።
ቀበለው ከመደበኛ እንቅስቃሴ መገደቡን ገልጿል።
እዚህም ባለፈው አሁን ሰፈር ለሰፈር ዙሪያው የከበበውን ቀበሌ ፓትሮል በሙሉ እየገባ እንዳለ ለራስ ነፍስ የተደበቁትን በሙሉ ከዛ እያወጡ ነው። ለነፍሳቸው ተደብቀው የነበሩትን እያንዳንዱን በጥቆማ ገፍቶ ካሉበት እየሰበሩ ገፍተው እንትን እያሉ ነው። እሱ አካባቢው ላይ ያሉን ሰዎችን ነው። ዙሪያ ቀበሌ ላይ ያሉትን ደግሞ ከመንገድ እያፈሱ ከሰፈር እያፈሱ ነው የያዙ ያሉት ማለት ነው።
በሌላ በኩል የጋሞ ዲሞክራሲያዊ ፓርቲ ጋሬፓ መንግስት ተመጣጣኝ ያልሆነ የኃይል እርምጃ ወስዷል ሲል ክስ አሰምቷል። የፓርቲው የህዝብ ግንኙነት ኃላፊ አቶ ቡንካ ሽዋንጋም
አሃዙ እንደሚያሳየው ከ12 የሞተ አለ ወደ 6 የሚሆን በከፍተኛ ሁኔታ ጉዳት ደርሶ አርባ ምንጭ ሆስፒታል የሚታከም አለ። ሌላው ማህበረሰቡ አሁን እህል ውሃ አያገኝም። ከተማ ውስጥ አይደለም ውሃ የሚያገኝበት የለም። ከአርባ ምንጭ ከተማ ነው ውሃ በጀርካን የሚያመላልስ ማህበረሰብ ነው። ወንድ የሚባል ከተማው ላይ የምንቀሳቀስበት ሁኔታ የለም። አሁን ከ19 ጀምሮ እስካሁን ድረስ ዝግ ነው። ሰው በረሃብም በስነ ልቦና ጥቃትም ከፍተኛ ችግርና ስቃይ ውስጥ ያለበት ሁኔታ ነው ያለው። በአካባቢው አጠቃላይ ጸጥታ ኃይል ሰፍሮ ሰው እንዳይወጣ እንዳይገባ እንዳይንቀሳቀስ ገዳ ጥሎበት ነው ያለው እና አሁን ያለበት ሁኔታ በእንደዚህ አይነት መልክ ነው።
ከጋሞ ዞን የመንግስት ኮሚኒኬሽን መምሪያ ምላሽ ለማካተት ያደረግነው ሙከራ ለጊዜው አልተሳካም። ሆኖም መምሪያው የዞኑን የጸጥታ ግብረ ኃይል ጠቅሶ ባወጣው መግለጫ የታጠቀነ ኃይል በቁጥጥር ስር ለማዋል ሲባል በተወሰደ እርምጃ የሰው ህይወት ማለፉንና ንብረት መውደሙን ማስታወቁን መዘገባችን ታወሳል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ ስናልፍ የፋኖ ታጣቂዎች ወሰን ጥሰው በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ ዳግም ጥቃት ፈጽመዋል ሲሉ አንድ የወረዳው ባለስልጣን ገለጹ። ታጣቂዎቹ ጥቃቱን የፈጸሙት ባለፈው አርብ መሆኑን የገለጹት የወረዳው ኮሚኒኬሽን ጽፈት ቤት ኃላፊ መከላከያ ሰራዊት ወደ ወረዳው ከገባ በኋላ መውጣታቸውንም ተናግረዋል። በአካባቢው የሚንቀሳቀሰው የፋኖ ታጣቂ መሆኑን የገለጸ አንድ ግለሰብ ለአሜሪካ ድምጽ በሰጠው ምላሽ ለግጭቱ መፈጠር መንስኤው የኦሮሚያ የጸጥታ ኃይሎች መሆናቸውን ገልጾ ፋኖ ወሰን ጥሶ በመግባት ጥቃት ፈጽሟል መባሉን አስተባብሏል። ኬኔዲ አባተ ተጨማሪ አለው።
በኦሮሚያ ክልል ሰሜን ሸዋ ዞን የአብቹና ኛአ ወረዳ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ኃይልዬ የፋኖ ታጣቂዎች ባለፈው አርብ ነሐሴ 19 ቀን 2015 ዓ.ም ጥቃት ፈጽመዋል ሲሉ ተናግረዋል። ታጣቂዎቹ በወረዳው ዋና ከተማ መንዲድ አቅራቢያ ከኦሮሚያ ክልል የጸጥታ ኃይሎች ጋር የተኩስ ልውውጥ አድርገው መከላከያ ሰራዊት ወደ ስፍራው መግባቱን ተከትሎ ለቀው መመለሳቸውንም ገልጸዋል።
በአራት ቀበሌዎች በኩል ነው ሊገቡ የመጡት። በእኛ የጸጥታ ኃይሎች ላይ ነው ተኩስ የከፈቱት። ይሁን እንጂ ወደ ዋና ከተማዋ መንዲዳ ሲቃረቡ እነዚህ ታጣቂዎች ተመቱ። ያን ቀን የሞቱት 26 ነበሩ። 3 ሰዎች ደግሞ በየመንገዱ ወድቀው ነበር። ወደ 54 የሚሆኑት ደግሞ ቆስለዋል። የቆሰሉትን ራሳቸው ወደ ደነባ ሆስፒታል ይዘው ሄደዋል። ያን ቀን የነበረው ሁኔታ አስቸጋሪ ነበር። ነገር ግን ከሰዓት የሀገር መከላከያ ሰራዊት ሲገባ አካባቢውን ለቀው ወጡ። መከላከያው አሁን ሲያደብርና ዋዩ ወረዳ ደነባንና እነዋሬ ከተማን ተቆጣጥሯል። ከዛ በኋላ የጠጥታ ችግር የለም።
የቀረበውን ክስ በተመለከተ የፋኖ ታጣቂ ነኝ ያለ ግለሰብ ለአሜሪካ ድምጽ በሰጠው ምላሽ በአብቹናኝ አውረዳ የሚገኙ የኦሮሚያ ክልል የጸጥታ ኃይሎች ወደ አማራ ክልል ገብተው አርሶ አደሩን መተንኮሳቸውን ገልጾ ይህን ተከትሎ ከአርሶ አደሩ ጋር ግጭት ሲፈጠር የፋኖ ታጣቂዎች እገዛ ለማድረግ ነው ወደ ግጭቱ የገቡት ብሏል። ግጭቱ የተፈጠረው የፋኖ ታጣቂዎች ወሰን ጥሰው በመግባት ጥቃት ከፈጸሙ በኋላ ነው በሚል የቀረበውን ወንጀላም አስተባብሏል።
ተፈጥሮ የነበረው ነገር ምንድነው? ያ ከይዞብን የነበሩ ከብቶች ነበሩ። አንዳንድ የግብርና ገበሬውና ከነውንባቸው ጄኔሬተርና የመሳሰሉትን ወስደው ነበር። እኛ ልዩ ኃይል ወይም ደግሞ የኦሮሚያ ታጣቂ ቡድን ማለት እንችላለን ገበሬው ላይ ተደራጅተው ገበሬውን የአማራን ድንበር ጥሰው በሚያደርጉት ትንኮሳ ገበሬውም ራሱን አደራጅቶ ገጥሟቸው ነበር። ከዛ የአግዝን ጥያቄ ሲመጣ ሄደን አግዘናቸዋል። ከዛ ህዝቡም ደግሞ መንገድ ተዘግቶብናል መንገድ ይከፈት የሚል ጥያቄ ስለነበረ እና ያው የህዝቡን ጥያቄ ለመመለስ ከተደረገው ጥረት አብዛኞቹ ተመልሰዋል። የዛን እቃዎች ለማስመለስ ትንሽ እስከ ተወሰነ ኪሎ ሜትሮች ገብተን ነበረ። 2-3 ኪሎ ሜትር አካባቢ ገባ ይላል ወደ ኦሮሚያ ክልል ማለት ነው ነበረ። ወሰን አካባቢ ነበር። ወሰን አካባቢ ላይ ግን እሱ ቆፍሮ አማራ ክልል ነበር እየገባ ብዙ ጊዜ ጠባጫሪ ነገሮች የሚያደርግ እዛ ጋ ያለው የኦሮሚያ ልዩ ኃይል ነበረ። ከዛ ስላይ ጥቃት ሲደርስበት ከመቅስበት ነበር መከላከያ የመጣው እና ደብረ ብርሃን ላይ የነበረ መከላከያ ነበረ። ወዲያው መከላከያ ሲመጣ ለመከላከያው ያው እንደ ሀገር ይንቀሳቀሳል ብለን ትም ወደኋላ ወጥተን ነበር። ምንም አይነት ከመከላከያ ጋር የነበረ ውጊያ አልነበረም። ያው ህዝቡም ጥያቄ ስለነበሩ መንገድ ይከፈትልናል መከላከያው ከመጣ ቢያንስ መንገድ ይከፈትልናል እንደ ሀገር የሚያስብን የመጣው ሲል መከላከያው መጥቶ ግን የከፈተውን መንገድ የለም።
አሁን አንተ ለግጭቱ መፈጠር ተጠያቂ ያደረክ ያለኸው የኦሮሚያ ልዩ ኃይል ያልከውን አካል ነውና መንግስት ደግሞ የኦሮሚያን ጨምሮ የሁሉም ክልል ልዩ ኃይሎች ፈርሰው ወደ መደበኛ የጸጥታ አካላት ተቀላቅለዋል ብሏልና የኦሮሚያ ልዩ ኃይል በስፍራው አለ የምትለው በምን መነሻነት ነው?
የኦሮሚያ ኃይል ተፈረሰ ልዩ ኃይል ተፈረሰ እኛ ድንበር ላይ መጥቶ ያለው ኃይል ምን አይነት ነው ማለት ዩኒፎርም ለብሶ የኦሮሚያ መለዮ የለበሱ ኮማንዶ አሉ ኖርማል ሰራዊት አሉ።
የፌደራሉ መንግስት ለሀገር ህልውና ስጋት ነው ህገ መንግስታዊም አይደለም በሚል የሁሉንም ክልሎች የልዩ ኃይል መዋቅሮች አፍርሶ የልዩ ኃይል አባላትን ወደ መደበኛ የፌደራልና የክልል የጸጥታ ኃይሎች በመቀላቀል በአዲስ መልክ ማደራጀቱን መግለጽ ይታወቃል። ይሁን እንጂ በመንግስት የሚወሰደው እርምጃ ሁሉንም ክልሎች ያካተተ አይደለም። በአማራ ክልል እርምጃው ሲወሰድ ያለ ውይይትና ያለ ስምምነት በኃይል ነው የተወሰደው በሚል የሚተቹ አካላት አሉ። በዚህ ረገድ የሚቀርቡ በትን ወንጀላዎች የማይቀበለው መንግስት ባለፈው ሚያዝያ ወር የአማራ ክልል የልዩ ኃይል አባላትን ትጥቅ የማስፈታት እርምጃ መውሰዱን በርካታ የልዩ ኃይሉን አባላት ጨምሮ ብዙዎችን ማስቆጣቱና ክልሉን ለቀውስ መዳረጉም የሚታወቅ ነው። በዚህና ተያያዥ ምክንያቶች ሳቢያ ኢመደበኛ የሆኑ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ግጭት ውስጥ ከገቡም ሰነባብተዋል። የሁለቱ አካላት ግጭት ከተቀሰቀሰ ከጥቂት ሳምንታት በኋላ ከአማራ ክልል አልፎ በኦሮሚያ ክልል ሰሜን ሸዋ ዞን አብቹ ናኛ አውረዳ ግጭት መከሰቱ ሲሰማ የአርብ ለቱ ለሁለተኛ ጊዜ ነው። አርብ በነበረው የተኩስ ልውውጥ ከፋኖ ወገን 29 ታጣቂዎች ስለመገደላቸው የወረዳው ባለስልጣን ቢገልጹም ሁለት የታጣቂው አባላት ከመቁሰላቸው ውጪ የሞት አደጋ አልደረሰም ሲል የታጣቂ ቡድኑ አባል መሆኑን የገለጸው አስተያየት ሰጪ አስተባብሏል። በአሁኑ ሰዓት ስፍራው በመከላከያ ሰራዊት ቁጥጥር ስር መሆኑን ሁለቱም አካላት አረጋግጠዋል። ስማቸው እንዲጠቀስ ያልፈለጉ የመንዲዳ ከተማ ነዋሪም በአሁን ወቅት አካባቢውን መከላከያ ሰራዊት መቆጣጠሩን ተከትሎ አንጻራዊ ሰላም እንዳለ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከሀገር ውስጥ ዘገባ ወጣ ብለን ደግሞ ወደ ሱዳን እናልፋለን። በሱዳን ዳርፉር ግዛት የተፈጸመውን ህገወጥ ግድያ፣ የነዋሪዎችን መኖሪያ ቤቶችና የመገበያ ስፍራዎች ማቃጠል እንዲሁም ዘረፋ መመርመር መያዙን ዓለም አቀፍ የወንጀለኞች ችሎት ባለፈው ሐምሌ ወር አስታውቋል። ሄነሪ ዊልኪንስ ከሱዳንን ከመታዋስነው የቻዷ አድሬ ከተማ እነዚህን ጥቃቶቹን ሸሽተው የመጡ ስደተኞችንና በዳርፉር ተፈጽመዋል የተባሉትን ግፎች የመዘገቡ የሰብአዊ መብት ተሟጋቾች አነጋግሮ ያጠናቀረውን ዘገባ አድርሶናል። አሉላ ከበደ እንደሚከተል ያቀርበዋል።
ግጭቱን ሸሽተው የመጡ በሺዎች የሚቆጠሩ ሰዎች ቻድን ከሱዳኗ የዳርፉር ግዛት ጋር ከሚያዋስነው ድንበር አቅራቢያ ወደሚገኘው ኦራንግ የስደተኞች መጠለያ በየለቱ ይጎርፋሉ። አንዳንዶቹ የአረብ ጎሳ ተወላጅ የሆኑ ታጣቂዎች በቤተሰቦቻቸው አባላት ላይ ባደረሱት ጉዳት ለብረታይ መንፈስ መረበሽ አደጋ ተዳርገዋል። ከስደተኞቹ አንዷ የሆነችው ሂላ መሐመድ ኢብራሂም ወላጅናቷ እርሷ ፊት እንደተገደሉባት ትናገራለች።
የምን ቀርብ ተመሰሰሪ ጉደግ ወጋይ ነው።
We don't know who attacked us. Some people say it was the rapid support forces.
ጥቃቱን የፈጸሙብንን ሰዎች ማንነት አናውቅም። አንዳንዶች የፈጥኖ ደራሽ ኃይሉ አባላት ናቸው ይላሉ። ሌሎች ደግሞ ማን እንደሆነ በትክክል አያውቁም። እናቴን በጥይት አናቷ ላይ መተው ነው የገደሏት።
ከግድያዎቹ አምልጠው የመጡ ሱዳናውያን ከቻድ ድንበር አቅራቢያ ከሚገኙት ከነኚህ የስደተኞች መጠለያዎች ከአራት ሳምንታት በላይ ላሳለፈው የአሜሪካ ድምጽ ዘጋቢ ሄንሪ ዊልኪንስ እንደነገሩት ከፈጥኖ ደራሽ ኃይሉ ጋር ቁርኝት ያላቸው የአረብ ሚሊሻዎች በሰላማዊ ህዝብ ላይ ለቁጥር የሚታክቱ በደሎችን ፈጽመዋል። ከዳርፉር ዘልቆ ሁኔታውን የመመርመር ሐሳብ ላላቸው ጋዜጠኞችና የመብት ተሟጋች ቡድኖች ታዲያ ሁኔታው ከደህንነት ጋር በተያያዘ ጨርሶ የማይታሰብ ነው። ይሁን እንጂ በሰብዕና ላይ ከተፈጸመ ወንጀል በሚቆጠር ድርጊት አንድ የጅምላ መቃብር ምዕራባዊ ዳርፉር ውስጥ መገኘቱን የመንግስታቱ ድርጅት አረጋግጧል። በተያያዘም በዳርፉር የተፈጸሙትን እነኚህን የጭካኔ አድራጎቶች አስመልክቶ ምርመራ መጀመሩን ዓለም አቀፉ የወንጀል ችሎት ባለፈው ሐምሌ ወር አስታውቋል። አንድ ስደተኛ በበኩሉ ለአሜሪካ ድምጽ እንደተናገረው ሚሊሻዎቹ ግጭቶቹን ሸሽቶ ወደ ቻድ በመጓዝ ላይ ያለውን ሰላማዊ ህዝብ ሳይቀር መንገድ ላይ ተጠብቀው ጥቃት ያደርሱበታል።
ዞል ቢላገም ማባቀሉና ነው በወንም
They don't want us to leave. That's why they're attacking us in the
street. እንድንሄድ አይፈልጉም። ለዚህም ነው በየመንገዱ ተጠብቀው ጥቃት እየፈጸሙብን ያሉት። በተራራማ ቦታዎች ላይ ሆነው ጥቃት የሚፈጽሙ አልሞ ተኳሾች ልጆቻችን ላይ ሳይቀር ጥቃት ይፈጽማሉ። እናም ልጆችና ሚስቶቻችንን ይገድላሉ።
ወደ ዳርፉር መመለስ የሚችልበት ሁኔታ ቢፈጠር ሊደርስበት የሚችለውን ጥቃት በመስጋት ማንነቱ ይፋ እንዳይደረግ የጠየቀ ሌላ ስደተኛ በበኩሉ እንደሱ በመከራ ውስጥ ያለፉ ስደተኞችን በማነጋገር አስፈቃቂ ድርጊቶቹን ሲመዘግብ መቆየቱን አመልክቷል። እንደ አውሮፓውያን ዘመን አቆጣጠር በ2000ዎቹ መጀመሪያ ላይ ሁከቱን ለማስቆም ዓለም አቀፍ ጥረቶች ከመደረጋቸው አስቀድሞ በዳርፉር የዘር ማጥፋት ወንጀል በተፈጸመበት ወቅት በአካባቢው መኖሩንም ይናገራል። ዛሬ የሚያየው ሁኔታ ታዲያ ከዚያም የከፋ ይመስላል ባይ ነው። ቀደም ሲል የተካሄደው የዘር ማጥፋት ዘመቻ በማሳሊት ጎሳ አባላት ላይ ያተኮረ ሲሆን ያሁኑ ደግሞ በመላው የአገሬው ጥቁሮች ላይ የተነጣጠረ መሆኑን ያስረዳው።
ምክንያቱም ያሁኑ በሁሉም ጎሳዎች ላይ የተነጣጠረ ጥቃት ነው፣ አረብ ባልሆኑ ጎሳዎች በሙሉ ላይ። እናም ጥቁሮችን በጅምላ አንዱን ከሌላው ሳይለይ ቀን ይሁን ማታ በዘፈቀደ የተኩስ ጥቃት ይከፍታሉ።
መሐመድ ዑስማን የሂዩማን ራይትስ ዎች የሱዳን የሰብአዊ ጉዳዮች አጥኚ ናቸው። በዚያ ምድር ዛሬ እየደረሰ ያለው ግፍ ከ20 ዓመታት በፊት ከደረሰው የዘር ማጥፋቱ ዘመቻ የመጀመሪያ ገጽታዎች ጋር ተመሳሳይ ባህሪ አለው ይላሉ።
ከጥቃቱ ከተረፉ ብዙዎች እንደተረዳነው ህዝቡና ማህበረሰቦች የደረሰባቸውን አስመልክቶ እንደሚናገሩት እንደ አውሮፓውያን የዘመን አቆጣጠር በ2003፣ 2004 እና 2005 ዓመተ ምህረት በዳርፉር ግጭት መጀመሪያ ግድም ከታየው ጋር ተመሳሳይነት ያለው ስለመሆኑ የሚያጠራጥር ነገር የለውም። ግድያው፣ ማንነት ተኮር ጥቃቱ፣ ይሄ ሁሉን ነገር የማውደም ድርጊቱ በሙሉ አንድ አይነት ነው።
እንደ አውሮፓውያን የዘመን አቆጣጠር በ2000ዎቹ መጀመሪያና በ2015 ዓመተ ምህረት መካከል ባለው ጊዜ በዳርፉር በተካሄደው የዘር ማጥፋት ዘመቻ ቁጥሩ ከ400,000 በላይ የሚሆን ህዝብ መፈጀቱን የተባበሩት መንግስታት ድርጅት ግምት ያመለክታል። ዳርፉር የመገናኛ ብዙሃን በማይደርሱበትና የቴሌኮሙኒኬሽን አገልግሎት ተቋርጦ ባለበት በአሁኑ ወቅት የዛሬዎቹ መጠነ ሰፊ የጭካኔ ድርጊቶች በቂ ተመልካች ሳያገኙ ያልፋሉ የሚለው ስጋት አይሏል።
የአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን ይቀጥላል። ተከታዩ ዘገባ ደግሞ የዓለም መሪዎችንና እድሜያቸውን ይመለከታል። በአሁኑ ጊዜ ዓለማችን የእድሜ ባለጸጎች በብዛት ያሉባት ዓለም ነች። ዛሬ ሰዎች ከዚህ ቀደም ተነበረው በንጽጽር ለረጅም ጊዜ በህይወት ይኖራሉ። መኖርም ብቻ ሳይሆን በሽምግልና እድሜያቸው ብዙ ስራ ያከናውናሉ። በተለመደው የጡረታ እድሜ በቃኝ ብለው ሳይሰናበቱ በተመረጡበት የኃላፊነት ቦታ ስራቸውን የሚቀጥሉ የፖለቲካ ሰዎችም አያሌ ናቸው። በአሁን ወቅት ከዓለም መሪዎች ውስጥ ከሁሉም በእድሜ ትልቁ የ90 አመቱ የካሜሩን ፕሬዝዳንት ፖል ቢያ ናቸው። በዩናይትድ ስቴትስም በቀጣዩ ፕሬዝዳንታዊ ምርጫ ለውድድር ከቀረቡ ግንባር ቀደምቶቹ እጩ ተፎካካሪዎች ውስጥ ሁለቱ የእድሜ ባለጸጎች ሲሆኑ የአሜሪካ ድምጿ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፕሬሱቲ የዓለም መሪዎችና እድሜያቸው በሚል ርዕስ ተከታዩን አጠናቅራለች። ቆንጂት ታዬ ታቀርባለች።
በዓለማችን በእድሜ ከሁሉም አንጋፋው ርዕሰ ብሔር ማን ናቸው? እሳቸውማ የ90 አመቱ የካሜሩኑ ፖል ቢያ ናቸው። ባለፈው አመት በዋሽንግተን በተካሄደው የዩኤስ አፍሪካ የመሪዎች ጉባኤ ላይ ቢያ ግራንድ መጋባት ሲሉና ረዳታቸው ረሰው የርሶ ንግግር እየጠበቀ ነው ብለው ሲያስተዋውሷቸው ነው የሚታዩት።
You mean I should speak now? Where?
አረግ አሁን ነው እንደምናገረው። የት ጋ ነው የምናገረው? የለም እዚህ ቁጭ እንዳሉ መናገር ይችላሉ።
ፖል ቢያ መጀመሪያ የካሜሩን ፓርላማ የስልጣን ዘመናቸውን እንዲያራዝም በኋላ ደግሞ ገደቡን እስከናካቴው እንዲሰርዝ አድርገው እነሆ ስልጣን ላይ 40 አመታት ተቀምጠዋል። ቪኦኤ ስለዚህ ጉዳይ ካሜሩናውያን ምን እንደሚሰማቸው አነጋግሮ ነበር። ስለ ደህንነታቸው ስለሚሰጉ ፊታቸውን አናሳይም።
እንደሚመስለኝ እንደዚህ በሸመገለ ሰው መመራት እኚህ ሰው ወጣቱ በምን አይነት ችግር እየተሰቃየ እንደሆነ አያውቁም እኮ።
እድሜ 30 ይሁን 50 ማንም ሰው የስልጣን ዘመኑን እስከሚያበቃ መርቶ መሰናበት ይችላል። እሱ ምንም አይደለም። ግን ስልጣን ይዞ ንጉስ ይመስል መቆየት ያጥሩ ነገር አይደለም።
ወደ አውሮፓ ስናቀና ደግሞ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳቱ አቡነ ፍራንሲስን የወሰድን እንደሆነ የ86 ዓመት አረጋዊ ናቸው። አገር አይምሩ እንጂ ታዲያ መላውን ህዝበ ካቶሊክ እየመሩ ናቸው። ታዲያ የእድሜ ባለጸጋ መሆን መሪነት ላይ ምን ክፋት ያመጣል? የኢኳዶሯ ካረን አሪያስ ምን ይላሉ?
እንደሚመስለኝ ለውጥ ያመጣል። እሳቸውን በሚመለከት የሃይማኖት መሪ ስለሆኑ በዚህ መንገድ አላየውም። የፖለቲካ መሪዎች ከሆኑ ግን አይመቸኝም።
ሌላይቱ የኢኳዶር ሰው ሳራ ሞላኖ ደግሞ
እኔ እንደማስበው ሰው እድሜው በጨመረ ቁጥር ብዙ ተሞክሮ ይኖረዋል። ያን ተሞክሮን ሌሎችን ለመርዳት ሊጠቀምበት ይችላል።
ኮሎምቢያዊቱ መሊሳ ጋሊንዶስ
from Colombia.
No tanto poner límites como al
not so much a limit on the ruler.
የመሪው ብቻ ሳይሆን የአማካሪዎቹም እድሜ ገደብ ሊደረግበት ይገባል።
የኢራን መንፈሳዊ መሪ አያቶላ አሊ ኮሚኒ ደግሞ የ84 ዓመት ሰው ሲሆኑ በመካከለኛው ምስራቅ ከሁሉም ለረጅም ጊዜ በመሪነት የቆዩ ናቸው። ከ1989 እንደ አውሮፓውያን የዘመን አቆጣጠር ጀምረው በመንፈሳዊ መሪነቱ መንበር ላይ ተቀምጠዋል። ኢራናውያን አሜሪካውያንን አስተያየታቸውን ጠይቀናል። ሽሪን ዛን ቫኪሊ እንዲህ ይላሉ።
በእስላማዊ ሪፐብሊኩ ያለው ችግር የመሪው እድሜ አይደለም፣ ችግሩ ስርዓቱ ነው።
ጃምሺድ ሰድጊ በበኩላቸው
The world of the 21st century is the world of youth.
የአንደኛው ክፍለ ዘመን ዓለም የወጣቶች ዓለም ነው። በአሁኑ ጊዜ ባላቸው ዕውቀት ዋናው አናውን ስራ መስራት ያለባቸው እነሱ ናቸው።
በዩናይትድ ስቴትስ ደግሞ በቀጣዩ ፕሬዝዳንታዊ ምርጫ አሜሪካውያን እስካሁን ለፕሬዝዳንትነት ከተመረጡት ሁሉ እድሜያቸው የገፋ ሰው ሊመርጡ ይችሉ ይሆናል። ፕሬዝዳንት ጆ ባይደን በ2024 ከምርጫው ቀን በጥቂት ቀናት ቀደም ብለው 81 አመታቸውን ይደፍናሉ። ለሪፐብሊካን ፓርቲው እጩነት ከሚፎካከሩት መካከል ግንባር ቀደሙ ዶናልድ ትራምፕ ደግሞ 78 አመት ይሆናቸዋል። ሁለቱም የሽምግልና ምልክት እየታየባቸው ነው። ፕሬዝዳንት ባይደን አሁን ፕሬዝዳንታዊው አውሮፕላን ኤርፎርስ 1 ላይ ለመውጣት አጠር ያሉ ደረጃዎችን መጠቀም ጀምረዋል። ንግግር ሲያደርጉ ዘብረቅ ማድረግ እንዳይመጣ ለመጠንቀቅ አዘውትረው ማስታወሻዎች ይዛሉ። የሰሜን ካሮላይና ዩኒቨርሲቲ ተማሪ የሆኑ ወጣት መራጮችን አስተያየት ጠይቀን ነበር። አሌክስ ብሌ
When you start getting older there's a lot of health risks and you don't want a worldly
እድሜ የገፋ ሲሄድ አንዳንድ ጤና ችግር መከሰት ይጀምራል። ስለዚህ የዓለም መሪ የሆነ ሰው በድንገት የጤና ሁኔታ ቢያሽቆለቁል ማለት የልብ ድካም የመሳሰለ አደጋ ቢያጋጥመው ጥሩ አይሆንም።
ቤክ ሳሊቪች ደግሞ ለየት ያለ አስተያየት አለው።
How open-minded person is
የሰውየው የራስ ሁኔታ ያለውን ሁኔታ መቀበል አለመቀበል ይወስነዋል።
የእንግሊዙ ኦክስፎርድ ዩኒቨርሲቲ ያካሄደው አንድ ጥናት እንደሚያሳየው እድሜያቸው እጅግ የገፋ መሪዎች ጥክስ ጀርተዋል እኮ የሚያሰኝ ሁኔታ ላይ ሲሆኑ በሰዎች ዘንድ ስላረጋውያን ያሉ የተለያዩ አሉታዊ አመለካከቶችን እንዲባባሱ ሊያደርጉ እንደሚችሉ ጥናቱ አመልክቷል። ያም ቢሆን እድሜያቸው እጅግ የገፉ ሆነው አእምሮአዊና አካላዊ ንቃታቸው የሚያስገርም የሆኑ መሪዎች አይገኙም ማለት ግን አይደለም።
የተመጣጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። አሁን ወደ ሁለተኛ አጋማሽ ቅንብሮቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ቅንብር ሐኪሞን ይጠይቁ ነው። ስለተደደ የእንቅልፍ ጦትና መዛባት ለተለያዩ ከባድ የጤና ክሎች እንደሚዳርግ የጤና ባለሙያዎች ያስረዳሉ። የቱንም ያክል ለጤናችን አስፈላጊ ሁን እንጂ እውነታው ታዲያ ብዙዎች ለጤናማ ህይወት አስፈላጊ የሚባለውን መጠንም ሆነ ጥራቱ የተሟላ እንቅልፍ ለማግኘት በእጅጉ መቸገራቸው ነው። አሉላ ከበደ በእንቅልፍ ጦት የሚያስከትለውን ጉዳትና ደካማ እንቅልፍ ልማዶቻችን እንዴት ማሻሻል እንደሚቻል የሚያስረዱ ባለሙያና በእንቅልፍ ክሊኒክ ህክምና ክትትል በማድረግ ሳሉ ያገኛቸውን ታካሚ አነጋግሮ ተከታዩን አሰናድቷል።
ክሪስታ ማርቲን በተያዘላቅ ቀጠሮ መስረት ነው የህክምና ክትትል ወደምታደርግበት የራክቪል የእንቅልፍ ህክምና ማዕከል የመጣችው። የእንቅልፍ ይዞታዋንም ሆነ አተነፋፈሷን አስመልክቶ በታዩት መሻሻሎች መደሰቷን ትናገራለች።
My sleep and my breathing are a lot better.
የእንቅልፌ ሁኔታና አተነፋፈሴ በጣም ተሻሽሏል። ማለቴ ካለፈው የጥቅምት ወር አንስቶ ለመተንፈስ የሚያግዘውን ቢፕ አፕ የተሰኘ መሳሪያ እየተጠቀምኩና የተሰጠኝ የትንፋሽ እንቅስቃሴ እያደረኩኝ ሌሊቱን ሙሉ በጥሩ ሁኔታ ተኝቼ ነው ማድረው። እንደ ቀድሞ ብዙ ጊዜ አልነቃም። ጠዋት ከመኝታ ስነሳም አደክመኝም። ያ ትልቅ ነገር ነው። አሁን የአካል ብቃት እንቅስቃሴ ለማድረግ ሁሉ የበለጠ ጉልበት እንዳለኝ ይሰማኛል።
ዶክተር አሰፋ ጀጃው መኮንን የእንቅልፍና የመተንፈሻ አካላት ሐኪምና ቬሎሲቲ ህክምና ምርምር ተቋም ዋና አጥኚ ናቸው። ይበልጡንም በመድኃኒቶች፣ የህክምና መሳሪያዎች፣ ክትባቶችና የምርመራ አይነቶች ደህንነትና ውጤታማነት ላይ ያተኮሩ ጥናቶችና ክትትሎችን ያካሂዳል። ስሊፕ አፕኒያ የሚባለውን የመሳሰሉ የእንቅልፍ ውከት አይነቶች በጊዜ ተደርሶባቸው ከታከሙ በታካሚው ጤና ላይ ሁነኛ መሻሻል ለማየት ያስችላሉ ይላሉ ዶክተር አሰፋ።
An hour sleep loss
የአንድ ሰዓት እንቅልፍ ማጣት ማለት ከእንቅልፍ መንቃት ራሱ የሰውነታችን ውስጣዊ አሰራር ላይ ጫና የሚፈጥር ክስተት ነው የሚሆነው። ኮርቲሶል የተባለውና ሰውነት አስጨናቂ ነገሮች በሚፈጠሩበት ወቅት የሚያመነጨው የሰውነት ቅመም መጠን ይጨምራል። አድሬናሊን የተባለውም ሌላው የሰውነት ቅመም እንዲሁ።
የአንድ ሰዓት እንቅልፍ ማጣት ስለ አንድ ሰዓት አይደለም የሚሉት ዶክተር አሰፋ ይልቁንም ለውጡ የሰውነትን ውስጣዊ አሰራር በማዛባት በተለይም ደግሞ አንዳንድ ስር የሰደዱ በሽታዎች በተጋለጡ ሰዎች ላይ ከባድ ችግር ሊያስከትል ይችላል።
If we have difficulty losing weight ድካም የሚታይብን ከሆነ የሰውነታችንን ክብደት መቀነስ ከተቸገርን የምግብ ፍላጎታችን ከጨመረና በተለይ ከፍተኛ የካርቦሃይድሬት መጠን ያላቸው የምግብ አይነቶች ከወትሮው በተለየ መንገድ የሚያምሩን ከሆነ እነዚህ ሁሉ የእንቅልፍ እጦት ምልክቶች ናቸው።
ጥሩ የእንቅልፍ ልማድ ያዳብር ዘንድ አንጎላችንን ማሰልጠን እንችላለን እንደ ዶክተር አሰፋ ማብራሪያ። ሆኖም ይህን መሰል የእንቅልፍ ችግሮች ተደጋግሞ ሲገጥሙን ሐኪም ማማከሩ የተሻለው መንገድ ነው።
A medical evaluation is always needed because there is an overlap.
የህመም ምልክቶች መደራረብ ስለሚኖር የህክምና ምርመራ ማድረግ ሁልጊዜም አስፈላጊ ነው። ህሙማን በመኖሪያ ቤታቸው ባሉበትም ሆነ ወደ ላብራቶሪያችን መጥተው የእንቅልፋቸውን ሁኔታ የምንከታተልበት መንገድ አለ። በተለይ የልብና የአተነፋፈስ ችግር ያለባቸውን ህሙማን በእንቅልፍ ላብራቶሪያችን ውስጥ ተኝተው የቀጥታ ክትትል እናደርግላቸዋለን።
I'm doing great.
በህክምና ክትትሉ የተነሳ ክሪስታ በጣም የተሻለ ሁኔታ ላይ እንደምትገኝ ታምናለች።
So I walk 2.5 miles every other day.
በየቀኑ 2.5 ማይል የሚሆነ ርቀት የእግር ጉዞ አደርጋለሁ። ዮጋ ሰራለሁ። ድሮ በእጅጉ ይደክመኝ ነበር። ምንም ነገር ማድረግ ይከብደኝ ነበር።
በውጤቱ አመርቂነት ተደስታለች ክሪስታ። የእንቅልፍ ጉዳይ ቸል ሊሉት የማይገባ ነገር መሆኑንም ከራሷ ተሞክሮ ጥሩ አድርጋ ተረድታለች።
ተከታዩ ደግሞ የአፍሪካ ነክ ርዕሶች ነው። የማላዊ መንግስት በሀገሩ ከመጠለያ ውጪ የሚኖሩ ስደተኞችና ጥገኝነት ጠያቂዎች ኮንቴነር በሚባሉት በመርከብ ዕቃ መጫኛዎች የሚሰሩባቸውን 125 መደብሮች ወይም መጋዘኖች ወርሷል። ከዛሬ ጀምሮ ከፍተን መፈተሽ እንጀምራለን ሲልም አስታውቋል። የማላዊ ፖሊሶች ኮንቴነሮች የተወረሱት የጦር መሳሪያዎችና ህገወጥ ገንዘብ ማተሚያ የሚመሳሰሉ ቁሳቁስ በድግግ ተከማችተውባቸዋል የሚል ጥርጣሬ አለን ስላለ ነው። የመብት ተሟጋቾች በበኩላቸው የተወረሱት ንብረቶች ፍተሻው በአግባቡ የሚከናወን ስለመሆኑ ጥርጣሬያቸውን በማሰማት ላይ ናቸው። ከዋና ከተማዋ ብላንታይር ላሜክሳሚና ማርሲና ያጠናቀረውን ቆንጅታየ ለአፍሪካ ነክ ርዕሶች እንደሚከተለው አሰናድተዋለች።
የማላዊ ፖሊሶች የወረሷቸውን የስደተኞች የንግድ ዕቃ ማከማቻ ወይም መደብሮች በፍርድ ቤት በታዘዘው መሰረት ከዛሬ ሰኞ ጀምረን ከፍተን መፈተሽ እንጀምራለን ብለዋል። ይህን የምናደርገውም በፍርድ ቤት ማዘዣው ላይ በተቀመጠው ያፈጻጸም መመሪያ መሰረት ይሆናል ነው ያሉት። ፒተር ካላይ የማላዊ ፖሊስ ቃል አቀባይ ናቸው።
በመሰረቱ ኮንቴነሮቹ ሲከፈቱ ባለቤቶች ነን የሚሉ ሰዎች በለቱ እንዲገኙ ዳኛው አዘዋል። ሂደቱን በሙሉ ፍርድ ቤት መቆጣጠር አለበት። ስለዚህ በቦታው ዳኛ ይገኛል። በማኝነት የሚቀርቡ ባለጉዳዮችም ፍርድ ቤቱ ለይቶ መድቧል።
ንብረቶቹ ተከፍተው በሚፈተሹበት ጊዜ እንዲገኙ ከተጠሩት ማኞች መካከል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR፣ የማላዊ የብሔራዊ ደህንነት መስሪያ ቤት፣ የአገር ደህንነትና የጸጥታ ሚኒስቴር እንዲሁም የፓርላማው የመከላከያና የደህንነት ኮሚቴ ተወካዮች እንደሚገኙባቸው የፖሊስ ቃል አቀባዩ አመልክተዋል። የማላዊ ፖሊስ እርምጃውን የወሰደው ዛሌካ ተብሎ ከሚጠራው የስደተኞች መጠለያ ካምፕ ውጪ የሚኖሩትን ስደተኞች አስነስቶ በግድ ወደ ሌላ አካባቢ የማዛወር እንቅስቃሴ በጀመረበት በዚህ ወቅት ነው። የማላዊ መንግስት ስደተኞቹን በግድ አስነስቶ ወደ ሌላ ቦታ የማዛወሩን ሂደት የጀመረው ባለፈው ግንቦት ወር መሆኑን ገልጾ እርምጃውን የወሰደውም ስደተኞች ከመጠለያ ካምፕ ውጪ እንዳይኖሩ በሚከለክለው የመንግስት ፖሊሲ መሰረት እንደሆነ ይናገራል። ስደተኞቹ ከመጠለያ ውጪ በመኖር በአገራችን ብሔራዊ ደህንነት ላይ አደጋ እየደቀኑ ነው ሲልም አክሏል። የሀገር ውስጥና የዓለም አቀፍ የመብት ተሟጋቾች በበኩላቸው እጅግ ሰብዕናቸውን በሚገፍ መንገድ የሚከናወነውን ይህንን የስደተኞቹን ማዛወር እንቅስቃሴ መንግስት እንዲገታ ያሳሰቡ ናቸው። Human Rights Watch በሰኔ ወር ባወጣው መግለጫ ስደተኞቹን በግዴታ ወደ ሌላ ቦታ ወስዶ ማስፈር ማላዊ ራስዋ የፈረመቻቸውን ዓለም አቀፍ ድንጋጌዎች የሚጥስ አድራጎት ነው ብሏል። አንዳንዶቹ ስደተኞች ድብደባ እንደተፈጸመባቸው ገንዘባቸው እንደተፈረቀ ነግረውናል ሲልም የሰብአዊ መብት ድርጅቱ አክሎ አስታውቋል። የፖሊስ ቃል አቀባዩ ፒተር ካላይ ግን ንብረታቸውን የወረስነው ለጥበቃ በሚል ነው ይላሉ።
When we started our operation, most of the containers were abandoned.
እንግስቃሴያችን በጀመርንበት ጊዜ አብዛኞቹን ኮንቴነሮች ባለቤቶች ጥለው ሄደው ነበር። ይህ መሆኑን ስናይ እኛም ቆለፍናቸውና ለጥበቃ ወደ ፖሊስ ጣቢያ ወሰድናቸው።
ለመንቀሳቀስ የሚከብዱትን እዚያው እንዲቆዩና በፖሊስ እንዲጠበቁ አድርገናል።
ከዚህም ሌላ አሉ የመውረስ እንቅስቃሴ የተጀመረው የተለያዩ ለወንጀል ተግባር የሚውሉ ሽጉጥ የመሳሰሉ መሳሪያዎች እንዲሁም የሐሰት ገንዘብ ማተሚያዎች ደግሞም የተለያዩ ማዕድኖች ተከማችተውባቸዋል የሚል ጥርጣሬ መሰረት በማድረግም ጭምር መሆኑን አክለው ተናግረዋል። የማላዊ ፖሊስ ባወጣው መግለጫ የንግድ ዕቃ ማስቀመጫዎቹ ወይም መደብሮቹ እነዚህ ኮንቴነር የሚባሉት የተወረሱባቸው ስደተኞች አስፈላጊውን የስደተኛ መታወቂያቸውን መሳሪያ የውጭ ገንዘብ እንዲሁም የንግድ ቤት ባለቤትነት ፈቃዳቸውን ይዘው እንዲቀርቡ አሳስቧል። ስደተኞቹ አስፈላጊውን ማስረጃ ይዘው የማይገኙ ከሆነ ግን በሀገሪቱ ሕግ መሰረት ንብረቱ እንዲወገድ ይደረጋል ሲሉ ነው ያስጠነቀቁት። ቡሩንዲያዊው ስደተኛ እንጋኮዱሚዛ ዛካዮ በዛኬላ የመጠለያ ካምፕ የስደተኛ ማህበረሰብ መሪ ናቸው። ፖሊሶች አንዳንዶቹን የወረሱትን ንብረት ከፍተው ገብተው የሚፈልጉትን ካደረጉ በኋላ መልሰው ቆልፈዋል የሚል ጥርጣሬ እንዳለ ይናገራሉ።
ብዙ ገንዘብ የተቀመጠባቸው ተብለው የተጠረጠሩትን ቀደም ብሎም ተከፍተው ገንዘቡ ሙሉ በሙሉ ወጥቶ በአዲስ ቁልፍ ተቆልፈዋል። ከዚያም ሌላ ይህን ያደረጉ ሰዎች የባለቤቶችን ስም ለማጠልሸት የተለያዩ ነገሮችን አስቀምጠው ሳይሄዱ አልቀሩም ብለን እንሰጋለን።
ማላዊ ያሉ 12 የሲቪል ማህበረሰብ ድርጅቶችን የሚወክሉት ቻርልስ ካጃሎዌ ካበበኩላቸው መንግስቱ ስደተኞችን በግድ ወደ ሌላ አካባቢ የማዛወሩን እንቅስቃሴ እንዲያቆም ጥሪ አቅርበዋል። መንግስት ከስደተኞች ላይ የወረሳቸውን ንብረቶች በትክክለኛው መንገድ ይፈትሻል የሚል እምነት እንደሌላቸውም ገልጸዋል።
Basically what we are seeing is that the potential buyer
በመሰረቱ ጥገኝነት ጥያቄዎችንና ስደተኞችን በብሔራዊ ጸጥታና በኢኮኖሚ ላይ አደጋ የሚደቅኑ አድርጎ የማየት ነገር እንዳላስተውለናል። ይህ አሁን እየተደረገ ያለው ኮንቴነሮችን የመበርበር እንቅስቃሴም የዚሁ መንግስት ያራምደው የቆየው አመለካከት አካል ነው።
የስደተኞቹን ንብረቶች ከፍቶ የመፈተሹ ሂደት የሚከናወነው በፍርድ ቤት ትዕዛዝ እንጂ በፖሊስ አይደለም ያሉት የፖሊስ ቃል አቀባዩ ግን ይህንን በጥርጣሬ የተሰነዘረ አስተያየት እንደማይቀበሉ ተናግረዋል። አላማውም ስደተኞቹን ወደ ሌላ አካባቢ የማዛወሩ ሂደት ግልጽነትንና ተጠያቂነትን በተላበሰ መንገድ የሚከናወን መሆኑን ለማሳየት ነው በማለት ይከራከራሉ።
ግጭታችን እንደቀጠለ ነው። ወደ ሀገር ውስጥ ዘገባ መለስ ስንል ደግሞ የትግራይን ክልል ባንድራ ያዙ ሴቶች ከሀገሪቱ ዋና ከተማ አዲስ አበባ ላይ የትግርኛ ባህላዊ ጨዋታ ሲጨፍሩ ይታያሉ። ትዕይንቱ ከአንድ አመት በፊት ቢሆን ኖሮ የማይታሰብ እንደነበር ያወሳው የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ በዘገባው የፌደራል መንግስት በህወሓት ላይ ጦር እንዲመዝ ባደረገው የሁለት አመቱ ግጭት ወቅት መጠነ ሰፊ የሰብአዊ መብት ጥሰቶች መፈጸማቸውን ዘርዝሯል። የኤኤፍፒ ዘገባ ያይዞም የቅድስት ማርያም መታሰቢያ የሆነውን ፍልሰታ ማርያምን ለ16 ቀናት ጾም መጠናቀቅ መነሻ ያደረገው የአሸንዳ በዓል ከሃይማኖታዊ ይዞታው የተሻገረ ባህላዊ አከባበሩ እየጎላ መምጣቱንም ይተርካል። አዲስ አበባ ላይ ሚሊኒየም አዳራሽ በተካሄደው የበዓሉ አከባበር ላይ ከተገኙት የተወሰኑት የሰጡትን አስተያየት እንከታተል።
ለረጅም ጊዜ በብዙ ነገሮች ምክንያት አላከበርነውም ነበርና ከሱ በኋላ ሁሉም ህዝብ ተዋዶ ተፋቅሮ አንድ ሆኖ ሁላችንም ከየቦታው ተለቃቅመን ባህላችንን በደንብ ለማጠናከር ተስበን ማክበራችን እሱም ልዩ ያደርጋል።
We didn't celebrate it in this country.
የአሸንዳ በዓልን ለረጅም ጊዜ አላከበርንም። ነገር ግን አሁን ሁሉም ወደ ፍቅርና አንድነት በመመለሳቸው አንድ ላይ ለማክበር በቃ ይህም ልዩ አድርጎታል።
አሸንዳ ማለት ትልልቅ ሰዎች ወጣቶች እንዲሁም ልጃገረዶች አንድ ላይ የምናከብረው ባህል ሲሆን የትግራይ ነው እና ላይክ በቃ ሁላችንም መተር አንድ አይነት ለብሰን ጸጉራችንን ተሰርተን እጃችንን ተሰርተን ባህሉን የጠበቀ አለባበስ ደረጃውን ጠብቀን ነው እዚህ የምንገኘው።
በጣም ደስታይል ገልጸው አልችልም። በጣም ደስ ይላል። ህዝቡ እንደምታዩት ነው። በጣም ቆንጆ ነው። እና እንደዚህ ብንቀጥል ሰላም የሚመስለው ነገር የለም። ሰላምና ፍቅር ለሀገራችን ለኢትዮጵያ ሙሉ ለዓለም ሙሉ መርአያ ነበርን ከዚህ በፊት ማለት ነው። አሁንም ያንን ነው እንዲደገም የምንፈልገው። በጣም ደስ ይላል በጣም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች ይህን ይመስሉ ነበር። በዚሁ አጠናቀናል። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ወይም ደግሞ ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመጠቀም በፌስቡክ @voamharic ወይም በትዊተር #voamharic በማለት ልታገኙን ትችላላችሁ። ነገ ከሌሎች መሰናዶች ጋር እንደብቃችኋለን። ሰላም ደህና ደሩ።